ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮች እንደምን አመሻችሁ። ሰላምታዬን ተቀብላችሁ ለሰላምታዬም እንደወትሮ ሁሉ አጸፋታውን እንደምትመልሱ እኔ ባለሙሉ ተስፋ ነኝ። በእያላችሁበት ስፍራ ሆናችሁ ከቤተሰቦቻችሁ ጋር፣ ከጓደኞቻችሁ ጋር፣ ወይንም ደግሞ ከጎረቤቶቻችሁ ጋር፣ ወይንም ደግሞ ለብቻችሁ ቁጭ ብላችሁ ዛሬ እግዚአብሔር ምን ይናገረናል ወይም ምን ይናገረኛል የምትሉ ብዙ ሰዎች እንዳላችሁ አምናለሁ። እግዚአብሔር ከትላንትናው በበለጠ ዛሬ ደግሞ የተሻለ ማዕድ አለው። አዎ፣ ሕይወታችን ያምርበት ዘንድ እግዚአብሔር የተሻለን ቀን ዛሬ መርጦልናል። በዚህ ቀን ውስጥም ደግሞ እግዚአብሔር ያዘጋጀልን ማዳብረን እየተካፈልን እስከ ፍጻሜው ማለትም እስከ 2 ሰዓት ተኩል አብረን እንቆያለን። ዛሬ እንግዲህ የምንመለከተው ከአንደኛ ነገሥት ምዕራፍ 2 ከቁጥር 1 እስከ 46 ያለውን ክፍል ይሆናል ማለት ነው። በእውነት እግዚአብሔር የተሻለ ቀን አለው፣ የተሻለ ማዕድ አለው፣ ሕይወታችንም ያምርበታል። ሃሌሉያ።
ከትላንቱ ዛሬ ሕይወት ያምርበታል። መርዶን ለዲያብሎስ ማለዳ ደርሶታል። እግዚአብሔር አስቲሞት አካላቴን ሞሎ አጥንቴም በምስሬም በሱ ይሳዳሉ። ሕይወት ያምርበታል። ሕይወት ያምርበታል። ማሳይቶኛል በቤቴል ለእኔ ከመላኩ ስታገል ስሜ ተለውጧል። ጠላት ማነው ይበል ከእናቴ ማሕፀን ሲመርጠኝ በዘላለም ፍቅሩ ወደደኝ። ማነው ከግዛቱ የሚነቀንቀኝ? ፍጥረት ሁሉ ደንቆች ይዋል ማገረስ በስሜ እግዚአብሔር መርዶን ለዲያብሎስ ማለዳ ደርሶታል። እግዚአብሔር አስቲሞት አካላቴን ሞሎ አጥንቴም በምስሬም በሱ ይሰጋሉ። ሕይወት ያምርበታል። ሕይወት ያምርበታል።
አዎ፣ ጌታ ኢየሱስ ክርስቶስ ለሕይወታችን ውበትን ሞገስን የሰጠ አንተ ነህ። ጠላትማ እንድንወድቅ ብዙ ሰልፍን ዛሬ አሰልፎብን ነበረ፣ ብዙ መክሮብን ነበረ። አቤቱ አባታችንና አምላካችን ሆይ የረባውን የእኛ ነገር በረከታችን ሊነጥቅና ሊወስድ ታግሎናል። አንተ ግን አሸናፊ ስለሆንክ ከእጁ አስጣልከን። ዛሬም በቅፍ ውስጥ ስላለን እጅግ አድርገን እናመሰግንሃለን። ኢየሱስ ክርስቶስ የእግዚአብሔር ልጅ በዚህች ምሽት ደግሞ ወደ እኛ ቅረብ። አቤቱ ጌታችን ሆይ ዛሬ የዋልንበት የደከምንበት፣ በፊትም የተደናቀፍንበት፣ በሐሳባችን በሥራችን የበደልንህን ሁሉ ይቅር በለን። ዛሬ ደግሞ ጌታዬ ሆይ ከትላንትናው በተሻለ ሁኔታ ያምርባት ዘንድ ወዳና ፈቅዳ እንደ ማርያም በእግር ስር ለመሆን ነፍሳችን እቀርባለችና ተናገረን። የተሻለውን ዕድል መርጠናልና ኢየሱስ ክርስቶስ አንተ ባርከን፣ በቃል አማካኝነት ሕይወታችንን ሥራ። እስከ መጨረሻውም ድረስ እግዚአብሔር አምላካችን ሆይ ጊዜውን እንድትባርክልን ቃልህንም እንድትባርክልን እንለምንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም አሜን።
አድማጮች፣ በትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 1 የተመለከትነው አዶንያስ ስልጣን ለመያዝ ያደረገው ሙከራ ለመሳካቱን እንዲሁም የሰለሞንን ለንግስና መብቃትን በስፋት መመልከታችን ይታወሳል። ዛሬ ደግሞ ከምዕራፍ 2 እግዚአብሔር በረዳን መጠን አብረን የምንመለከተው ዳዊት በሚሞትበት አልጋ ላይ ሆኖ ሰለሞንን እንደመከረውና የሰለሞን መንግስት መጀመሩን እንዲሁን መለከታን። አንድ ጊዜ ልድገምላችሁ። ዛሬው ምሽት ክፍለ ጊዜ አብረን የምናጠናው አንደኛ ነገስት ማለቴ ነው። ዳዊት በሚሞትበት አልጋ ላይ ሆኖ ሰለሞንን እንደመከረውና የሰለሞን መንግስት መጀመሩን በስፋት እንመለከታለን። አድማጮች፣ ይህ ምዕራፍ በስፋት የሚዘግበው ዳዊት ከመሞቱ በፊት ለሰለሞን የሰጠውን መመሪያና የሰለሞን ጥበብም እንዴት የዳዊትን ምኞት እንደምታስፈጽም ነው። እስቲ አስቀድማችሁ ከመጽሐፍ ቅዱሳችሁ አንደኛ ነገስት ምዕራፍ 2 ቁጥር 1 እና 2ን ተመልከቱ። አንደኛ ነገስት ምዕራፍ 2 ቁጥር 1 እና 2ን አብረን እንመልከት። ዳዊት ለሰለሞን የሰጠውን ምክር በዚህ ስፍራ እናያለን። ላንብብላችሁ። ዳዊትም የሚሞትበት ቀን ቀረበ። ልጁንም ሰለሞንን እንዲህ ሲል አዘዘው፣ እኔ የምድሩን ሁሉ መንገድ ሄዳለሁ፣ በርታ ሰውም ሁን ይለዋል። በመጀመሪያ ዳዊት ያለው የምድርን መንገድ ሁሉ ሄዳለሁ ነው። አስተውሉ፣ ዳዊት ለልጁ ለሰለሞን የመከረው የምድርን መንገድ ሁሉ ሄዳለሁ ብሎ ነገረው። ይህ ወዳጆቼ የሰው ሁሉ መንገድ ነው። በሮሜ ምዕራፍ 5 ቁጥር 12 ሐዋርያው ጳውሎስ ሲናገር ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። ሞት በአንድ ሰው በኩል መጣ፣ ሞትም ከኃጢአት የተነሳ ለሰው ሁሉ ደረሰ። የአዳም ኃጢአት ወደ እኔና ወደ እናንተ ተላለፈ። ወዳጆቼ ጌታ ቢያድነንም እንኳን በዚህ ሞት ውስጥ ማለፋችን አይቀርም። ይህ ለምን ሆነ? ምክንያቱም ይህ የሰው ልጅ ምድራዊ የሕይወት ጉዞ መደምደሚያና ማክተሚያ መንገድ ነው። ይህ ርዕስ ብዙ የሚያስደስት አይደለም። ስለዚህም የሞትን ጉዳይ ዛሬ ማስታወሱን አንወድም። ምክንያቱም ሰውን ደብቶ የሚይዝና የሚያሳዝን ጉዳይ በመሆኑ ነው። በመዝሙር 23 ቁጥር 4 ዳዊት ሲናገር በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርህና መርኩዝህ እነሱ ያጽናኑኛል ይላል። ዳዊት ይህንን ሲናገር በሚሞትበት አልጋ ላይ ተኝቶ አልነበረም። አንድ ሰው ሲናገር ሕይወት በተሰጠህ ቅጽበት እንደ ጀመረ ሁሉ እንዲሁ መወሰዱም ይሆናል ይላል። ዳዊት ወዳጆቼ ሕይወትን እንደ ሸለቆ ውስጥ እንዳለ ጉዞ አድርጎ ነው የሳለው። በተወለድንበት ወቅት ጉዞውን በሸለቆ ውስጥ እንጀምራለን። መንገዱን ተከትለን ስንጓዝ ወደ ሸለቆው ጉዞ ማክተሚያ እንደርሳለን። ብዙ በተጓዝን መጠን ሸለቆው እየጠበበ ይሄድና መግቢያው ይጠባል። ይህም የሞት ሸለቆ ይባላል። ዛሬ ሁላችንም ወዳጆቼ በዚያ ሸለቆ ውስጥ እየተጓዝን ነው። ዛሬ ምናልባት ሙሉ ጤንነት ሊኖራችሁ ይችላል፣ ነገር ግን ፀሐይ ሳትጠልቅ በፊት ልትሞቱ ትችላላችሁ። በመቀጠል ለሰለሞን ዳዊት የተናገረው በርታ ሰውም ሁን ነበር ያለው። መጥምቁ ዮሐንስን ሊያዩ ለመጡ ሰዎች ብዙ ጌታ ኢየሱስ የተናገረው እንዲህ ሲል ነው። ነፋስ የሚወዘውዘውን ሸምበቆን ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰ ሰውን? እነሆ ቀጭን ልብስ የለበሱ በነገሥታት ቤት አሉ ይላል። ማቴዎስ ምዕራፍ 11 ቁጥር 8 መመልከት ይቻላል። መጥምቁ ዮሐንስ ከምድረ በዳ ወጥቶ የመጣ ነው። የተጎሳቀለ ሰው ነበር። ጌታችንም እንዲሁ የተጎሳቆለ ነበር። ዛሬ እኔ ወዳጆቼ የተቀባባና ያማረ ፎቶዎችንና ስዕሎችን መመልከት አልወድም። ምክንያቱም እርሱ እንዲህ አልነበረም። ለእናንተ ማለት የምፈልገው ነገር ቢኖር ጌታ ኢየሱስ በዚህች ምድር ሲመላለስ ማየት የምትፈልጉ ከሆነ የተጎሳቆለ አድርጋችሁ ተመልከቱት። እርሱ አምላክ ቢሆንም እውነተኛ ሰው ነበር። ፍጹም ሰው ፍጹም አምላክ ነው። ሰለሞን ፈጽሞ እንዳባቱ አልነበረም ወዳጆቼ። ዳዊት የተሰጠ ሰው ነበር። ሰለሞን ብዙ የተሰጠ ሰው አይደለም። ከዚህ ቀደም በስፋት እንደተማርነው ዳዊት ተጎሳቅሎ ነው ያደገው። ሰለሞን ያደገው ደግሞ በቤተ መንግስት ውስጥ ተንደላቆ ነው። ሴቶችም በሚኖሩበት ቤተ መንግስት ውስጥ ነበር የኖረው። ለምን ይሆን ሰለሞን በዙሪያው 1000 ሴቶችን የሰበሰበው? ወገኖቼ መልሱ ግልጽ ነው። ሰለሞን የሚያውቀው ስለ ሴት ብቻ ነው። በሕይወቱም ፈሪና ስጉ ነበር። ሰለሞንና ዳዊት ብዙ የጋራ የሆነ ነገር እንብዛም ያላቸው አይመስለኝም። ስለዚህም ዳዊት ሲናገር ንጉሥ አድርጌሃለሁ፣ ሰው እንድትሆንም እፈልጋለሁ፣ የምትሆን ግን አይመስለኝም፣ ነገር ግን የተቻለህን ያለ መሆን ሞክር ነበር ያለው። የነገሥታትን ልብስ ለብሶ ላደገው ልጁ የሰጠው ምክር ይህ ነበር። በአጠቃላይ መልኩ ሰለሞን ዳዊትን አይመስልም፣ መጥምቁ ዮሐንስንም አይመስልም፣ እንዲያውም አልፎ ጌታችንንም አልመስልም። ነገር ግን አሁን የእስራኤል ንጉሥ ነው። እስቲ ከአንደኛ ነገሥት ምዕራፍ 2 ከቁጥር 3 እስከ 4 ያለውን ላንብብላችሁ። የምታደርገውንና የምትሄድበትን ሁሉ ታከናውን ዘንድ በሙሴ ሕግ እንደ ተጻፈ ሥርዓቱንና ትእዛዙን ፍርዱንና ምስክሩንም ትጠብቅ ዘንድ በመንገዱም ትሄድ ዘንድ የአምላክን የእግዚአብሔርን ትእዛዝ ጠብቅ። ይኸውም ደግሞ እግዚአብሔር ስለ እኔ ልጆችህ መንገዳቸውን ቢጠብቁ በፊቴም በፍጹም ልባቸውና በፍጹም ነፍሳቸው በእውነት ቢሄዱ ከእስራኤል ዙፋን ሰው አይቈረጥብህም ብሎ የተናገረውን ቃል ያጸና ዘንድ ነው ይላል። ልብ በሉ፣ ዳዊት ሰለሞንን ከጌታና ከእግዚአብሔር ቃል ጋር ተጣብቆ ይኖር ዘንድ አበረታታው። ይህም ምክሩ ለዚህ ወጣት ሰው እጅግ ጠቃሚ ነበር። ዳዊት የሰጠው ታላቅ ምክር በሰለሞን ዘንድ የተሰጠው ግምት ትንሽ ነው። ነገር ግን እኔ እንደማምነው ዳዊት የተወለት ምክር በምድር ላይ እንዳሉ ታላላቅ መሪዎች እንደ አንዱ እንዲሆን ባደረገው ነበር። በርግጥ ሰለሞን ከዚህ በፊቱ ከኖሩት ነገስታት ውስጥ እውቅ ንጉስ ሆኖ ኖሯል። ዳዊት በወቅቱ ለሰለሞን የሰጠው ምክር ያስተማረው ትምህርትና ያሳየው አኗኗር ከዚህ እንደሚከተለው ቀርቧል። አንደኛ፣ የመንግስቱን አካሄድ ከሳኦል ቤትና ከቢንያም ነገድ በማውጣት ወደ ይሁዳ ነገድ በማዞር የዳዊትን ቤት የነጋሲ ዘር አደረገው። ይህም ደግሞ ወዳጆቼ ወደ አዲስ ኪዳን ስንገባ የምንመለከተውና አስፈላጊ ጉዳይ ነው። የማቴዎስ መጽሐፍን የሚከፍተው እንዲህ በሚለው ቃል ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል። ማቴዎስ ምዕራፍ 1 ቁጥር 1ን ይመለከቷል። በሉቃስ ወንጌል ምዕራፍ 1 ከቁጥር 31 እስከ 32 ደግሞ መልአኩ ገብርኤል ለማርያም ሲናገር እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም ያባቱን የዳዊትን ዙፋን ይሰጠዋል ይለናል። የእስራኤልን የመንግሥት ዙፋን የሚይዝ የዳዊት ዘር የሆነ ብቻ ነው። ሁለተኛው ነጥብ ደግሞ ኢየሩሳሌምን ቅድስት ቦታ፣ የሃይማኖት ማዕከላዊ ስፍራና ዋና ከተማ ለሁሉም አይሁዳውያን አደረገ። ይህችን ኢየሩሳሌምን ከተማ ዛሬ ስናስባት ፍልስጤማውያን የእኛ ዋና ከተማ ካልሆነች እያሉ በካምፕ ዴቪድ በአሜሪካን ፕሬዝዳንት መሪነት ሲደራደሩባት የነበረ እንደሆነ ታስታውሳላችሁ። እስራኤል በ1967 በተደረገው የስድስቱ ቀን ጦርነት ይህችን ከተማ ከአረቦች ቀምታ የራሷ ዋና ከተማ መሆኑን አወጀች። ኢየሩሳሌም ወዳጆቼ ዳዊት የነገሰባትና የእስራኤል ዋና ከተማ እንድትሆን ያደረጋት ከተማ ነች። ሰለሞን ቤተ መቅደሱን በዚያው በመስራቱ ከተማዋን ይበልጥ አስዋባት፣ የሃይማኖትን ማዕከላዊ ስፍራ አደረጋት። በርግጥ ለቤተ መቅደሱም ቢሆን ዝግጅት ያደረገውና መሰረቱን የጣለው ዳዊት እንደሆነ እናውቃለን። ሦስተኛው ነጥብ ደግሞ ከምድሪቷ የጣዖትን አምልኮ በመንቀል ጌታ እግዚአብሔር ብቻ በምድሪቷ አምላክ ሆኖ እንዲመለክ አድርጓል። አራተኛ፣ ብዙ አገሮችንም በመያዝ ለንጉሡና ለእስራኤል መንግሥት ግብርን ይከፍል ዘንድ አደረገ። የመንግሥቱንም ግዛት ወደ ደቡብ እስከ ግብፅ ድረስ፣ በሰሜንና በምሥራቅ ደግሞ እስከ ኤፍራጥስ ወንዝ ድረስ አስፋፋ። ዳዊት ከዚህ በፊትም ይሁን አሁን ካሉት ይልቅ የእስራኤልን ግዛት እጅግ ያስፋፋ ብቸኛ ሰው ነው። በሰለሞን ጊዜ የነበረው ሰላምና ጸጥታ በዳዊት ዘመን የተፈጸመ ጠላትን የማስወገድ ተግባር ነው። አምስተኛው ነጥብ ደግሞ የዳዊት ሚስትን የማግባት ሁኔታ የፖለቲካ ሥራን የተከተለ ሲሆን ከሃይማኖትና ከስነ ምግባር ውድቀት ውጪ ነበር። ብዙ ሚስቶችን ማግባቱ በወቅቱ የነበረ ባህል ቢሆንም እግዚአብሔር ዳዊት ብዙ ሚስቶችን የማግባቱን ተግባር አልተቀበለለትም። ከብዙ ሴቶች የወለዳቸው እነዚህ ልጆቹ በቤተ መንግስቱ አለመረጋጋትን ይፈጥሩ ነበር። ይህም ሁኔታ የዳዊትን ሕይወት ወደ ሐዘን ይለውጠው ነበር። በውጪ ሴቶች ተጽዕኖ ውስጥ የወደቀ ዳዊት ሳይሆን ሰለሞን ነበር። ዳዊት እጅግ አሳፋሪ ኃጢአት እንዳደረገ ይታወቃል። ነገር ግን ይህ የሆነው ከቤርሳቤ ጋር ጋብቻ ከመመስረቱ በፊት ነው። ከዚያ በኋላ ግን ያሜት እስትንፋስ እንኳን አልነበረም። ስድስተኛ፣ ዳዊት ገጣሚና ሙዚቀኛ ነበር። ለሕዝቡም ጣፋጩ የእስራኤል መዝሙራት የሚል ስም አሰጥቷቸዋል። ለእኛም ቢሆን ከ73 መዝሙራት በላይ ሰጥቶናል። ሰባተኛ፣ ዳዊት ቤተ መቅደሱን ለመገንባት እቅድን አወጥቷል። ዳዊት ቤተ መቅደሱን ለመገንባት እቅድን ያወጣ ሰው ነው። የሕዝቡንም ያምልኮ መንፈስ በማነሳሳት እውነተኛ አምላክ የሆነውን ጌታ እግዚአብሔርን የማምለክን ሁኔታ መልሷል። ስምንተኛ፣ ምንም እንኳ በሰሜኑ 10 ነገዶችና በደቡቡ ደግሞ ይሁዳና ቢንያም መካከል ከሳኦል ሞት በኋላና እስከ ልጁ ድረስ መለያየትና ብጥብጥ ቢኖርም ዳዊት ይህንን የነገዶች ጦርነትና መከፋፈል ለማስቆምና አስተባብሮ በላያቸው ላይ ለመንገስ ብዙ ከባድ ሁኔታዎች አልገጠሙትም። ዘጠነኛ፣ ዳዊት በሞተበት ወቅት እስራኤል ምንም አይነት የጦር ኃይል የምታንቀሳቅስበት ወቅት ላይ አልነበረችም። ህዝቡም በከፍተኛ ሁኔታ ሰላምና ነጻነት ነበረው። እያንዳንዱም ሰው በተከለው የበለስ ዛፍ ጥላ ስር ተቀምጦ የራሱን ወግ እየተረከ የሚያወራበት ፍጹም የሰላም ወቅት ነበር። ሰለሞን በመንግስቱ ያሳለፈው ያ የሰላምና የብልጽግና ወቅት የተገኘው በዳዊት መንግስት ዘመን ነበር። እስቲ ከአንደኛ ነገሥት ምዕራፍ 2 ከቁጥር 8 እስከ 9 ያለውን ስፍራ አብረን እናንብብ። እንዲህ ይላል፣ እኔም ወደ ማናይም በሄድኩ ጊዜ ብርቱ እርግማን የረገመኝ የብራቂም አገር ሰው የቢንያማዊው የጌራ ልጅ ሳሚ እነሆ ባንተ ዘንድ ነው። እርሱ ግን ዮርዳኖስን በተሻገርኩ ጊዜ ሊበቀለኝ ወረደ። እኔም በሰይፍ አልገድልህም ብዬ በእግዚአብሔር ምዬለታለሁ። አንተ ግን ጥበበኛ ሰው ነህና ያለ ቅጣት አትተው፣ የምታደርግበትንም አንተ ታውቃለህ። ሽበቱንም ከደም ጋር ወደ መቃብር አውርድ ይላል። ዳዊት እዚህ ላይ የብቀላ መንፈስን የመሰለ ነገር ሲያነሳ እንመለከታለን። ነገር ግን አይደለም፣ ሳሚ ከዳተኛ ሆኖ ተገኝቷል። ነገር ግን ዳዊት እንደማይነካው ቃል ስለገባለት እስካሁን በሕይወት ይኖራል። ዳዊት ቃሉን የሚጠብቅ ሰው ነው ወዳጆቼ። ሆኖም አሁን ለሰለሞን የሚነግረው አንዳች ነገር ቢያደርግ ዓይኑን በርሱ ላይ እንዲያደርግና እንደ ክፋቱ እንዲገናኘው አድርጎ ነው። በነገራችን ላይ ጊዜው በደረሰ ወቅት ሰለሞን ሳሚን እንደ ሥራው ከፍሎታል። በአንደኛ ነገሥት ምዕራፍ 2 ከቁጥር 10 እስከ 12 ባለው ስፍራ የዳዊትን ሞት እንመለከታለን። በዳዊት ሞት ውስጥ ሐዘን አልነበረም። ታላቅ የእግዚአብሔር ሰው ነበር ዳዊት። የመጀመሪያውን የዳዊትና የቤርሳቤን ልጅ ታስታውሳላችሁን? በሕፃንነቱ ገና እንደ ተወለደ የተቀጠፈ ልጅ ነበር። ዳዊት ስለ እርሱ ሲናገር ወደ እርሱ ሄዳለሁ እንጂ እርሱ ወደ እኔ አይመጣም ነበር ያለው። አሁን ዳዊት ከልጁ ጋር ሊሆን ሄደ። ሰለሞን አባቱ ከሞተ በኋላ ወደ ዙፋኑ መጣ። መንግሥትም ሆነ መሪው ሲለወጥ ትልቅ ብጥብጥ፣ ታላቅ ለውጥ ይኖራል። የሰለሞን በሥልጣን ላይ ስለ መውጣት የሚያወሳውን ክፍል ደግሞ ከቁጥር 13 እስከ 14 ስፍራ ላይ ታገኛላችሁ። ምንም እንኳ ሰለሞን በሥልጣን ላይ ቢወጣም አዶንያስ ንግሥናውን የመፈለጉ ሐሳብ አላቆመም ነበር። ይህንን ሐሳቡን ለማሳረፍም ወደ ቤርሳቤህ መጣ። በእርሱ ላይ ብዙ መተማመን ስለሌላት ምን እንደሚፈልግ ተልእኮውን ለማወቅ ፈለገች። እርሱ ግን በሰላም ነው አላት። ተናገር አለችው። በሌላ አባባል እሰማሃለሁ ማለቷ ነው። እስቲ ቁጥር 15ን እናንብብ። እርሱም መንግሥቱ ለእኔ እንደ ነበረ፣ እስራኤልም ሁሉ ንጉሥ እሆን ዘንድ ፊታቸውን ወደ እኔ አድርገው እንደ ነበረ አንቺ ታውቂያለሽ። ነገር ግን ከእግዚአብሔር ዘንድ ሆኖለታልና መንግሥቱ ከእኔ አልፎ ለወንድሜ ሆኗል ይላታል። ሕዝቡ ሁሉ እርሱን እንደሚፈልጉና ከሰለሞን የተሻለ በሕዝቡ ዘንድ ታዋቂና ተቀባይነት እንዳለው መግለጹ ነበር። አሁንም አንዲት ልመና ለምንሻለሁ፣ አታሳፍሪኝ አለ። እሷም ተናገር አለችው። እርሱም አያሳፍርሽምና ሱናማይቱን አቢሳን ይዳርልኝ ዘንድ ለንጉሡ ለሰለሞን እንድትነግሪው እለምንሻለሁ አላት። መንግሥቱ ከኔ ቢወሰድም አንዲት ትንሽ ጥያቄ ብቻ አለችኝ፣ እርሱም አቢሳን ለሚስትነት ይሰጠኝ ዘንድ ነው በማለት ተናገረ። አቢሳን ታስታውሷት እንደሆነ ዳዊት ባረጀበትና በጃጀበት ወቅት ታሞቀውና ታገለግለው የነበረች ወጣት ሴት ልጅ ነች። ቤርሳቤህም መልካም ነው፣ ስላንተ ለንጉሡ ነግረዋለሁ አለች። ከቁጥር 18 እስከ 1 ያለውን ስፍራ ተመልከቱ። ቤርሳቤህም የአዶንያስን ነገር ትነግረው ዘንድ ወደ ንጉሡ ወደ ሰለሞን ገባች። ንጉሡም ሊቀበላት ተነሳ፣ ሳማትም፣ በዙፋኑም ተቀምጦ ለንጉሡም እናት መንበር አስመጣላት፣ በቀኙም ተቀመጠች። እርሷም አንዲት ታናሽ ልመና ለምንሃለሁ፣ አታሳፍረኝ አለች። ንጉሡም እናቴ ሆይ አላሳፍርሽምና ለምኚ አላት። እርሷም ሱናማይቱ አቢሳ ለወንድም ለአዶንያስ ትዳርለት አለች። ይህ አስቸጋሪ ጥያቄ ነው ወዳጆች። ነገር ግን አዶንያስ ሰለሞንን እናቱ ምንም ነገር ብትጠይቀው እምቢ እንደማይላት ያውቅ ስለነበረ ነው የላካት። በቀጥታ ወደ ሰለሞን ከመሄድ ይልቅ ወደ ቤርሳቤህ የሄደውም በዚህ ምክንያት ነው። ከቁጥር 22 እስከ 23 ያለውን ደግሞ ብታነቡ ሰፋ ያለ የታሪኩን ይዘት ትመለከታላችሁ። አዶንያስ በዚህ ሁሉ እያደረገ ያለው ነገር ቢኖር ቀስ በቀስ ወደ ዙፋኑ እየተጠጋ ነበር። የሚያደርገው ነገር ወዳጆቼ እጅግ አደገኛ የሆነ ነገር ቢሆንም በታላቅ ጥንቃቄ ነበር የሚያከናውነው። አዶንያስ እንደሚታወቀው የሰለሞን ታላቅ ወንድም ነው። ሰለሞን በርግጥ ዳዊት ተከታዩን ሳይመርጥ ወደ ዙፋን ያደረገውን ትግል ጠንቅቆ ያውቃል። ቤርሳቤ በየዋህ አእምሮዋ የአዶንያስ አቢሳን መጠየቅ ተገቢ ነው ብላ አሰበች። ነገር ግን የሰለሞን ፈጣንና ንቁ አእምሮ የነገሩን ሴራ ሰርስሮ ደረሰበት። እስቲ ቁጥር 4ና 5ን እናንብበው። አሁንም ያጸናኝ በአባቴም በዳዊት ዙፋን ላይ ያስቀመጠኝ እንደ ተናገረውም ቤትን የሠራልኝ ያው እግዚአብሔርን ዛሬ አዶንያስ ፈጽሞ ይገደላል ብሎ በእግዚአብሔር ማለ። ንጉሡም ሰለሞን የዩዳሄን ልጅ በናያስን ላከ፣ እርሱም ወደቀበት ሞተም ይለናል። የአዶንያስ ሞት ወገኖቼ አስደንጋጭ ቢሆንም ሞቱ የዙፋንን ተቀናቃኝነት ሊያስወግድ ይችላል። ሰለሞን ተረጋግቶ በዙፋኑ ላይ ይቀመጥ ዘንድ ይህንን ሰው ማስወገዱ አስፈላጊ ነው። አዶንያስ በሕይወት እስከኖረ ድረስ መንግሥቱን መቀናቀኑንና ዙፋኑን መፈለጉን አያቆምም ነበር። አሁን አዶንያስ ከተወገደ በኋላ ሰለሞን ሌሎች እርሱን ይረዱት የነበሩትም መወገድ እንዳለባቸው ማሰብ ጀመረ። እስቲ ከቁጥር 26 እስከ 27 ያለውን ደግሞ አንድ ላይ እንመልከት። ንጉሡም ካህኑን አብያታርን አንተ ዛሬ የሞት ሰው ነበርክ፣ ነገር ግን የአምላክህን የእግዚአብሔርን ታቦት በአባቴ በዳዊት ፊት ስለ ተሸከምክ አባቴም የተቀበለውን መከራ ሁሉ አንተ ስለ ተቀበልክ አድገልህምና በአናቶት ወዳለው ወደ እርሻ ሂዳለሁ። በሴሎም በኤሊ ቤት ላይ የተናገረው የእግዚአብሔር ቃል ይፈጸም ዘንድ ሰለሞን አብያታርን ከእግዚአብሔር ክህነት አወጣቸው ይላል። አብያታር ወገኖቼ የአሮን የካህናት ዘር ከአዶንያስ አመፅ ጋር ተባብሮ በመገኘቱ በውርደት ከክህነት ሥራው ከቤተ መቅደስ ተባሮ ወደ እርሻ እንዲገባ ተደረገ። ያልተገደለበት ብቸኛው ምክንያት አቤሴሎም በአባቱ ላይ ባመፀበት ወቅት ታማኝ ሆኖ በማገልገሉ ነበር። ይህም ሁኔታ የኤሊን ቤት የክህነት አገልግሎት የመጨረሻ አደረገው። ስለዚህ ታሪክ ከቁጥር 8 እስከ 30 ያለውን ብትመለከቱ በስፋት ልታገኙት ትችላላችሁ። ኢዮአብ በአዶንያስና በካህኑ በአብያታር ላይ የደረሰውን በሰማ ጊዜ ፈጥኖ ወደ እግዚአብሔር ማደሪያ ድንኳን በመሸሽ የመሠዊያውን ቀንድ ያዘ። ሰለሞንም ይገለው ዘንድ የዩዳሄን ልጅ በናያስን ላከው። በናያስም ከቤተ መቅደሱ ይወጣ ዘንድ ኢዮአብን ጠየቀው። ኢዮአብም መሞት ካለብኝ እዚሁ እሞታለሁ በማለት መለሰለት። ቁጥር 31ና 32ን ተመልከቱ። ንጉሡም አለው እንደ ነገረ አድርግ፣ ኢዮአብም በከንቱ ያፈሰሰውን ደም ከኔና ከአባቴ ቤት ታርቅ ዘንድ ገድለ ቅበረው። አባቴ ዳዊት ሳያውቅ ከእርሱ የሚሻሉትን ሁለቱን ጻድቃን ሰዎች የእስራኤልን ሠራዊት አለቃ የኔርን ልጅ አቤኔርን፣ የይሁዳንም ሠራዊት አለቃ የየቴርን ልጅ አሜሳይን በሰይፍ ገሏልና እግዚአብሔር ደሙን በራሱ ላይ ይመልሰው ይላል። ከዚህ ክፍል እንደምንመለከተው ኢዮአብ የደም ሰው ነበር። ቁጥር 33 34 እንዲሁም 35ን አለፍ ብላችሁ ተመልከቱ። በሰለሞን ላይ በተፈጸመ አመጽ ውስጥ በመሳተፍ ኢዮአብ ተገደለ። በምትኩም የይሁዳይ ልጅ በነያስ የሰራዊት አዛዥ ሆኖ ተሾመ። በተባበረው ካህን በአብያታር ስፍራ ደግሞ ሳዶቅ ካህን ሆኖ ተሾመ። አሁን የቀረው ሌላው ከዳተኛ ሳሚ ነው። ዳዊት ቃል ስለገባለት ሳይገለው ለሰለሞን አሳልፎ ሰጠው። ሰለሞን አሁን ከቦታ ወደ ቦታ እንደ ልቡ እንዳይንቀሳቀስ ገደብን አስቀመጠበት። እስቲ ቁጥር 36 ላንብብላችሁ። ንጉሡም ልኮ ሳሚን አስጠራውና በኢየሩሳሌም ቤት ሰርተህ ተቀመጥ፣ ወዲህና ወዲያም አትውጣ ይላል። ሰለሞን ሳሚ የትም ሲንቀሳቀስ ዐይኑን ሊያኖርበት ወደደ። ሳሚ የትም ይንቀሳቀስ እንጂ የአመፅን ዘር እንደሚዘራ ጠረጠረው። ሳሚ የትም ይሂድ የሰለሞን እይታ ይከተለው ነበር። ይህንን ደግሞ ከቁጥር 37 እስከ 38 ባለው ስፍራ ላይ ተመልከቱ። ሰለሞን ሳሚ ቤቱን በኢየሩሳሌም ሰርቶ ይቀመጥ ዘንድ ከከተማዋም እንዳይወጣ አዘዘው። ከጎሳዎቹ ጋር ተመልሶ እንዳይሄድና ከነርሱ ጋር እንዳይኖር ተከለከለ። ሳሚ ሰለሞን ያዘዘውን ተቀበለ። ይህንን ከቁጥር 39ና ከቁጥር 40 ታገኛላችሁ። ሳሚ ወዳጆቼ ከተገደበለት ከተማ ወጥቶ ሄደ። ይህ ድርጊቱ የሚያሳየው የሰለሞንን ትእዛዝ ማፍረሱንና አለመታዘዙን ነበር። ሰለሞን ሳሚ ማድረግ የሚገባውን በሚገባ ነግሮት ነበር። ከቁጥር 41 እስከ 46 ያለውን ደግሞ ተመልከቱ። የሳሚን ሞት በተመለከተ ዳዊት የሰጠውን የክስ ኃላፊነት ሰለሞን አጠቃለለ። ለመንግስቱም ተቀናቃኝ የሆኑትን ብዙዎችን በየምክንያቱ አስወገደ። አሁን ወዳጆቼ ሰለሞን በሰላም መግዛት ጀምሯል። እንግዲህ አድማጮች የዛሬው ትምህርታችን በዚህ ላይ ያበቃል። ስለ ቃሉ እግዚአብሔር እጅግ የተመሰገነ ይሁን። ነገ ደግሞ የዚህን ተከታይ ክፍል ከምዕራፍ 3 ይዘንላችሁ እንቀርባለን።
እስከዚያው እንግዲህ በጸሎታችሁ ሁሉ እንድታስቡን ደብዳቤም እንድጽፉልን እያሳሰብናችሁ ስንለያችሁ በፍቅር ነው። በቴክኒኩ በኩል እንደ ወትሮ ሁሉ ያገለገለን ወንድማችን አለማየሁ ዳዊት ነው። በትምህርቱ በኩል ከእናንተ ጋር እስካሁን ድረስ የቆየሁት እኔ አበበ ከበደ ወርቄ ነኝ። ሰላም።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።